barreessan kan isiniif qophiifne. ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 29 2015 ዓመተ ምህረት ዝግጅታችን ጀመረ። በምግብና በሕክምና እጦት የተማረሩ የትግራይ ክልል አካል ጉዳተኞች ለሶስተኛ ጊዜ ሰላማዊ ሰልፍ ወጡ።
ናይ ምግብ ችግራቱ ከምናሱ ብላሊ
የምሰጠ ምግብ በመጠን ማነሱ ብቻ ሳይሆን ንጽህና የጎደለ ነው። ሰንብቶ የመጣ ምግብ በልተን ለህመም ተዳርገናል። የህክምና አገልግሎት ግን የለንም።
ካድኑ ቃሸመንቶ ሀገርናለና ማለት
በጦርነቱ ጉዳት ከደረሰብኝ 8 ወራት ያለፈኝ ነው። እስካሁን ቁስሌን ከመጥረግ ውጪ የተደረገልኝ ህክምና የለም።
በሰልፉ ከተሳተፉ የአካል ጉዳተኞች መካከል የተወሰኑትን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ደሞዝ በወቅቱ እንዲከፈላቸው በመጠየቃቸው ከወር በላይ የታሰሩ ሰራተኞች በ50,000 ብር ዋስትና ተፈተዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አሁን በቅድሚያ ዋና ዋና የዓለም ዜናዎችን እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በኢትዮጵያ ህጻናት ከትጥቃዊ ግጭት ሊጠበቁ እንደሚገባ የተባበሩት መንግስታት ድርጅት አሳሰበ። በኢትዮጵያ በትጥቅ የተደገፈ ግጭት ውስጥ የሚያልፉ ህጻናት ደህንነት ሊጠበቅ ይገባል ያለው የተባበሩት መንግስታት ድርጅት የህጻናትና የትጥቅ ግጭት ልዩ ተወካይ ቨርጂኒያ ጋምባ ናቸው ይህን ያሉት። ልዩ ተወካዩ ይህን የተናገሩት ግጭትን በዘላቂነት ለማስቆም በተደረሰው የሰላም ስምምነት አውድ ውስጥ የህጻናትን ጥበቃ ለማጠናከር ስለሚቻልበት ሁኔታ በኢትዮጵያ ለሁለት ቀናት ያደረጉትን ጉብኝት አጠናቀው ከተመለሱ በኋላ በሰጡት መግለጫ ነው። ለዝርዝሩ ደረጀ ደስታ።
በኢትዮጵያ ሁሉም ህጻናት ከጥጥቅ ግጭት ሊጠበቁ ይገባል ሲሉ ከኢትዮጵያ ጉብኝታቸው በኋላ መግለጫ የሰጡት የተባበሩት መንግስታት ድርጅት የህጻናትና የትጥቅ ግጭት ልዩ ተወካይ ቨርጂኒያ ጋምባ አሳሰቡ። ግጭት በህጻናት ላይ የሚያሳድረው ተጽዕኖ ገና ሙሉ በሙሉ ሊታወቅ እንዳልቻለ ያመለከቱት ልዩ ተወካይዋ ብዙ ቁጥር ያላቸው ክሶች አሁንም በመጣራት ላይ እንዳሉ ተናግረዋል። ይሁን እንጂ ትጥቃዊ ግጭቱ በተደረገባቸው አካባቢዎች ባሉ ኃይሎች ተይዘው የሚገኙ ህጻናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ና ከማህበረሰቡ ጋር ተመልሰው መቀላቀል የሚችሉበት ድጋፍ የግድ ቅድሚያ ሊሰጠው የሚገባ ጉዳይ እንደሆነ ቨርጂኒያ ጋምፕ አክለው አስገንዝበዋል። ልዩ ተወካዩ በኢትዮጵያ ጉብኝታቸው በግጭት ወቅት በህፃናት ላይ የሚደርሰውን ጉዳት ለመቀነስ እንዲሁም ህፃናትን ጾታዊ ጉዳቶችን ለመቀነስ የሚያግዙ የረጅም ጊዜ መልሶ ማቋቋም መርሃ ግብሮችን በተሻለ ሁኔታ መደገፍ ስለሚቻልበት መንገድ ከሚመለከታቸው ባለድርሻ አካላትና ባለስልጣናት ጋር መወያየታቸውን ድርጅታቸው ባወጣው መግለጫ አትቷል። በግጭት የተጎዱ ህፃናትን ጥበቃ ለማጠናከርና በእነርሱ ላይ የሚፈጸሙ ከባድ የመብቶችን ጥሰቶች ለመከላከል መንግስት ያለውን ፍላጎትና ገንቢ ተሳትፎውን በደስታ እንደሚቀበሉት ልዩ ተወካይዋ ገልጸዋል። በቀጣይ የሰላም ውይይቶች ላይ የሚሳተፉ ወገኖች ሁሉ በሚነጋገሩባቸው ጉዳዮች ውስጥ የህፃናት ጥበቃ ድንጋጌዎችን እንዲያካትቱም አሳስበዋል። የኢትዮጵያ መንግስት በብሔራዊ ደረጃ የትጥቅ ማስፈታት፣ የተበታተኑ ታጣቂዎችን ማሰባሰብና መልሶ ወደ ሰላማዊ ኑሮ የመቀላቀል መርሃ ግብሮችን መጀመሩን ልዩ ተወካይዋ አድንቀዋል። ከዚህም ጋር ከጾታዊ ጥቃት የተረፉ ሰዎችን ጨምሮ አገልግሎቶችን ለማሻሻል የሚደረገው ጥረት፣ የማህበራዊ ደህንነት ባለሙያዎችን ማሰልጠን፣ የማህበረ ስነ ልቦና ህክምና ድጋፍ የሚሰጡ የስልክ መስመሮች ሪፖርቶችንና ደህንነቱ የተጠበቀ ሪፖርት ማሰራጫዎችን ማቋቋምና ብሔራዊ የሽግግር ፍትህ ሂደትን መጀመር አስመልክቶ በመንግስት የተወሰዱ እርምጃዎችን የተባበሩት መንግስታት ድርጅት ለመደገፍ ዝግጁ ነው ሲሉ ልዩ ተወካዩ አጽንኦት ሰጥተው መናገራቸውን መግለጫው አመልክቷል።
ደቡባዊ ዩክሬን ውስጥ በተናደ ግድብ ጉዳይ ኪየቭና ሞስኮ እየተወነጃጀሉ ነው። በዩክሬን ጦርነት ለበርካታ ወራት አንጻራዊ ጸጥታ የነበራቸውን ጨምሮ በበርካታ ግንባሮች ባለፉት 48 ሰዓታት ውስጥ ውጊያው እያየለ መምጣቱን የብሪታንያ መከላከያ ሚኒስቴር ዛሬ አስታውቋል። በሌላ በኩል በጦርነት በምትታመሰው አገር አዲስ ተጨማሪ ቀውስ ላስከተለው ደቡባዊ ዩክሬን ኮርሶን አቅራቢያ የሚገኝ አንድ ትልቅ ግድብ ለተናደበት መንስኤ ዩክሬንና ሩሲያ እርስ በርስ እየተካሰሱ ነው። የሩሲያ ወታደሮች በተያዙት የዩክሬን ግዛት የሚገኘው የኖቫ ኮቭኮቫ ግድብ መደርመስ ያስከተለው ጎርፍ ከዲኒፕሮ ወንዝ ዳርቻ የሚኖሩ በመቶዎች የሚቆጠሩ ሰዎች አካባቢያቸውን ለቀው እንዲወጡ ማስገደዱም ተዘግቧል። በአቅራቢያው ያሉ ከተሞች የሚገኙ ጎዳናዎችና አደባባዮች በጎርፍ ተውጠዋል። ወደ ታች ሲመለከቱ ሩሲያ በስተግራ በኩል የሚገኘውን የወንዙን ዳርቻና ግድቡን ስትቆጣጠር፣ ዩክሬን በበኩሏ በስተቀኝ ያለውን የወንዙን ዳርቻ ትቆጣጠራለች። በሌላ ተያያዥ ዜና በቫቲካን ርዕሰ ሊቃነ ጳጳስ አቡነ ፍራንሲስ የሰላም መልእክተኛ የብፁዕ አቡነ ማቴዎስ ዙጲ ለትክክለኛ ሰላም ሲባል የሚደረግ ጉብኝት ለችግሩ ሁነኛ መልሶችን ለማፈላለግ ይረዳል የሚል ተስፋ እንዳላቸው በቫቲካን የዩክሬን አምባሳደር ተናገሩ። በሌላ የዩክሬን ዜና ዩክሬን ሩሲያን የከሰሰችበት የጦር ወንጀል ክስ መታየት ጀምሯል። በተባበሩት መንግስታት ከፍተኛው የፍትህ ችሎት ዩክሬን በሩሲያ ላይ ያቀረበችው ክስ ጉዳይ ዛሬ እየተሰማ ነው። ክሱ ሞስኮ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ክራሚያን ተቆጣጥራ ከግዛቷ ካዋሃደችበትና በየካቲት 2012 ኪየቭን ከመውረሯ አስቀድሞ ምስራቃዊ ዩክሬን ውስጥ አማጽያንን ከማስታጠቋ ጋርም የተያያዘ ነው። ኪየቭ እንደ አውሮፓውያን የዘመን አቆጣጠር ሐምሌ 17 2014 ዓ.ም በሩሲያ በሚደገፉ አማጽያን ከአየር ተመቶ የተከሰከሰውንና 298 መንገደኞች እንዳሉ ያለቁበት የአውሮፕላኑ ሰራተኞችን ጨምሮ የሞቱበት የማሌዥያ አየር መንገድ አውሮፕላን በረራ ቁጥር ኤምኤች 17ን የደረሰውን ጉዳት ጨምሮ ሞስኮ በግዛቶቹ ለተፈጸሙት ጥቃቶች በሄግ የሚገኘው ዓለም አቀፉ የፍትህ ችሎት የካሳ ትዕዛዝ እንዲሰጥ ትፈልጋለች። የኪየቭ ጠበቆች በዛሬው ዕለት የሕግ መከራከሪያቸውን ሲያቀርቡ ለሩሲያ የሚሟገቱት ጠበቆች በበኩላቸው ከነገ በስቲያ ሐሙስ መከላከያቸውን እንደሚያቀርቡ ይጠበቃል። ሁለቱ ወገኖች በየፊናቸው ማስረጃዎቻቸውን ለማቅረብ በሚቀጥለው ሳምንትም ሌላ ዕድል ያገኛሉ። ጉዳዩን የሚያዩ ዳኞች ብይን ለመስጠት ወራት ሊወስድባቸው እንደሚችል ይጠበቃል። ጉዳዩ ከዩክሬን ጋር በተገናኘ በሩሲያ ላይ ከቀረቡ በርካታ የሕግ ሂደቶችም አንዱ ተብሏል። የኡጋንዳ ወታደሮች የአልሻባብ ታጣቂዎች ጦር ሰፈራቸውን ወረው አካባቢውን በበላይነት ከተቆጣጠሩበት ሁኔታ የሚታደግ ኃይል እስኪመጣላቸው ድረስ ለስድስት ቀናት ለመሸሸግ መገደዳቸውን የኡጋንዳ ሕዝብ መከላከያ ሰራዊት ቃል አቀባይ ለአሜሪካ ድምፅ የሶማሊኛ አገልግሎት ገለጡ። ብርጋዴር ጄኔራል ፌሊክስ ኩሌጊ እንዳስረዱት አንድ የመቶ አለቃን ጨምሮ ተከቦ የነበሩት ውስጥ አራት ወታደሮች ከሞቃዲሾ በስተደቡብ 110 ኪሎ ሜትሮች ርቀት ላይ በምትገኘው ብሎ ማረር ከተማና በአካባቢው ተደብቀው መቆየታቸው ሊተርፉ መቻላቸውን አመልክተዋል። ወታደሮቹ የተገኙት የኡጋንዳን ጦር ሰፈር ባለፈው ሐሙስ ጦር ሰፈሩን መልሶ ከተቆጣጠረ በኋላ መሆኑንም ቃል አቀባዩ አክለዋል። ወታደሮቹ በተገኙ ጊዜም እጅግ ተዳግመው እንደነበር፣ ለዚህም ምክንያቱ ራሳቸውን ለማቆየት የቻሉት በሽንት ብቻ ስለነበር ብለዋል ብርጋዴር ጄኔራል ኩላጊ። የመቶ አለቃው ቆስሏል፣ እግሩ ክፉኛ ተጎድቷል፣ በሆስፒታል ሕክምና ግን አሁን በማገገም ላይ ይገኛል ነበር ያሉት። የወታደሮቹ ዜና የተሰማው ፕሬዚዳንት ዮዌሪ ሙሴቬኒ ባለፈው ግንቦት 18 በተከፈተባቸው ጥቃት 54 የኡጋንዳ ወታደሮች መገደላቸውን በገለጹበት ወቅት ነው። ሙሴቬኒ በትዊተር ገጻቸው ላይ ባሰፈሩ ጽሑፍ የአንድ ወታደራዊ አዛዥን ጨምሮ ሲዋጉ የወደቁ የ54 የኡጋንዳ ወታደሮችን አስከሬን አግኝተናል ነበር ያሉት። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የብሊንከን የሳውዲ ጉብኝት አንዱ አጀንዳ የእስራኤልና የሳውዲ ግንኙነት መሆኑ ተነገረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደህንነትና የምጣኔ ሀብት ጉዳዮች ላይ ለመነጋገር በዛሬው ዕለት ወደ ሳውዲ አረቢያ አቅንተዋል። ከጉዟቸው አስቀድሞም ብሊንከን በሰጡት አስተያየት ዩናይትድ ስቴትስ በእስራኤልና በሳውዲ አረቢያ መካከል ሰላማዊ ሁኔታን የማራመድ ተጨባጭ የብሔራዊ ደህንነት ጥቅም አላት ነው ያሉት። የዩናይትድ ስቴትስ ከቀድሞ ፕሬዚዳንት ጂሚ ካርተር አስተዳደር አንስቶ ግብጽ፣ ባህሬንን፣ ሞሮኮንና የተባበሩት ኤምሬትን ጨምሮ በበርካታ የአረብ አገሮችና በእስራኤል መካከል ያለው ግንኙነት እንዲሻሻል የሚያስችሉ ስራዎችን ስትሰራ መቆየቷ ይታወቃል። በሌላ በኩል በዩናይትድ ስቴትስና በእስራኤል ጥቅም ተሟጋቹ በዩናይትድ ስቴትስ ክብራትና ክብራን ይህን አረፍተ ነገር መልሼ ያነበዋለሁ፣ ይቅርታ። በሌላ በኩል በዩናይት ስቴትስ በእስራኤል ጥቅም ተሟጋቹ ኤፓክ ስብሰባ ላይ ተገኝቶ የተናገሩት ብሊንከን የሳውዲ አረቢያ ጉብኝታቸው የእስራኤልና የሳውዲን ግንኙነት ለማጎልበት የሚደረጉ ጥረቶችን ያካትታል ብለዋል። ይህን ለማራመድ ወሳኝ ሚና መጫወት እንደምንችልና በእርግጥም እንደምንችል እናምናለን ያሉት ብሊንከን፣ ይሁንና በፍጥነት ወይም በቀላሉ ሊከናወን ይችላል የሚል ቅዠት ግን የለንም ሲሉ አስረድተዋል። የብሊንከን ጉብኝት የጊዜ ሰሌዳ ነገ ረቡዕ ከባህረ ሰላጤው የአረብ አገሮች የትብብር ምክር ቤት ጋር በሚኒስትሮች ደረጃ የሚያደርጉትን በደህንነት፣ በመረጋጋት፣ ግጭቶችን በማርገብና ክልላዊ ውህደትን በሚመለከቱ ጉዳዮች እንዲሁም በመካከለኛው ምስራቅ ባሉ አመቺ የምጣኔ ሀብት እድሎች ዙሪያ እንደሚወያዩ የውጭ ጉዳይ ሚኒስቴር አመልክቷል። ከነገ በስቲያ ሐሙስ ደግሞ ብሊንከንና የሳውዲው አቻቸው ፋይሰል ቢን ፋርሃን እስላማዊውን ጽንፈኛ ቡድን አይሲስን በመዋጋት ላይ የሚገኙ 80 አገሮች ያሉበት ጠንካራ ጥምረት የሚሳተፉበትን ስብሰባ በትብብር ያስተናግዳሉ። በሰሜን አፍጋኒስታን ምክትል አስተዳዳሪውን ጨምሮ በተሽከርካሪ ላይ በተጠመደ ቦምብ ሰዎች ጉዳት ደረሰባቸው። በአፍጋኒስታን የሰሜን ምስራቅ ባዳክሻን የድንበር ግዛት ምክትል አስተዳዳሪውን ጨምሮ ሁለት ሰዎች በተሽከርካሪ ላይ የተጠመደ ቦምብ ባስከተለው ፍንዳታ መገደላቸውን የታሊባን ባለስልጣናት አስታውቀዋል። ጥቃቱ የደረሰው ምክትል አስተዳዳሪው ሞልቬኒ ኒሳር አህማድ በግዛቲቱ ዋና ከተማ ፋይዛባድ ውስጥ ወደ ስራ እየተጓዙ የነበሩበት ተሽከርካሪ አጥፍቶ ጠፊ ቦምብ ከተጠመደበት ሌላ ተሽከርካሪ ጋር በተላተመበት ወቅት እንደሆነ የአካባቢው ባለስልጣናት ቃል አቀባይ አመልክተዋል። በተሽከርካሪዎቹ ግጭት የተፈጠረው ኃይለኛ ፍንዳታ ምክትል አስተዳዳሪውንና ሌሎች ሁለት ግለሰቦችን ከመግደሉን በተጨማሪ 6 ሰላማዊ ሰዎችን ማቁሰሉን ቃል አቀባዩ ጨምረው ገልጠዋል። ቻይናን፣ ፓኪስታንንና ታጂክስታንን በምታዋስነው የአፍጋኒስታን ተራራማ ግዛት ለደረሰው ለዚህ ጥቃት ለጊዜው ኃላፊነት የወሰደ ቡድን የለም። ባለፈው ታህሳስ ወር ባዳክሻኑ የታሊባን ፖሊስ አዛዥ በተመሳሳይ ሁኔታ ለተገደሉበት በተሽከርካሪ ላይ ለተጠመደ የቦምብ ጥቃት ከሆርሰን ወይም አይኤስኬ በመባል የሚታወቀው የእስላማዊ ቡድን ጽንፈኛ አካል ቅርንጫፍ ጋር ኃላፊነት መውሰዱ የሚታወስ ነው። ታሊባን ከአፍጋኒስታን ዳግም ከተቆጣጠረ ያቺን አገር ማስተዳደር ከጀመረበት ካለፉት 2 ዓመታት ወዲህ ከአይኤስኬ ኃላፊነት በወሰደባቸው ጥቃቶች በርካታ የታሊባን ከፍተኛ አመራሮች መገደላቸውን ተዘግቧል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ግንቦት 29 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
በጀት የሚወጣው ከህዝብ ከሚሰበሰበው ግብር ነው። አሁን አማራ ክልል፣ ትግራይ፣ አፋር 3 ክልል አልተሰበሰበ። በሁለተኛ ደረጃ ደግሞ ከፍተኛ ሚሊተሪ ወጪ ነበረ።
የሚኒስትሮች ምክር ቤት ለቀጣዩ ዓመት የ801.65 ቢሊዮን ብር ረቂቅ በጀት ማጽደቁን አስመልክቶ ያነጋገርናቸውን የምጣኔ ሀብት ባለሙያ ተንና ተንታኝ ዶክተር ቆስጠንጢኒዮስ በርሄን ነው የሰማችሁት። በሁለተኛው አጋማሽ መሰናዷችን ተመልሰው ይመጣሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እጋብዛለሁ። ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የትግራይ ክልል የጦር ጉዳተኞች የመሰረታዊ አገልግሎት አቅርቦት እንዲሟላላቸው በመጠየቅ ትላንት ለሶስተኛ ጊዜ በመቀለ ሰልፍ አካሂደዋል። የምግብ አቅርቦቱና የሕክምና አገልግሎቱ እንዲሟላላቸው የጠየቁት ሰልፈኞቹ በጊዜያዊ አስተዳደሩ አመራሮች ተገቢው ትኩረት እንዲሰጣቸውም ጠይቀዋል። ቅሬታቸውን በመቀለ ጎዳናዎች እየተዘዋወሩ ያሰሙት ጉዳተኞቹ ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ተወያይተዋል። ጊዜያዊ አስተዳደሩ የጦር አካል ጉዳተኞቹ ቅድሚያ ሰጥቶ እንደሚሰራ አቶ ጌታቸው ተናግረዋል። ሙልጌታ ጽብሃ በጉዳዩን ተከታትሎ ተከታዩን ዘገባ ልኳል።
የመሰረታዊ አገልግሎት ጥያቄያችን መልስ አላገኘም ያሉ በመቶዎች የሚቆጠሩ የትግራይ ተዋጊዎች የነበሩ የጦር አካል ጉዳተኞች ትላንት ሰኞ ግንቦት 28 ቀን 2015 ዓ.ም በመቀለ ጎዳናዎች ላይ ሰልፍ አካሂደዋል። ከምስራቅ መቀለ ከተማ ከሚገኘው ደጀን ወታደራዊ የሕክምና ማዕከል ተነስተው ከ10 ኪሎ ሜትር በላይ በእግር ተጉዘው ጥያቄያቸውን ያቀረቡት የጦር ጉዳተኞቹ በቂ የምግብ አቅርቦትና የሕክምና አገልግሎት ማግኘት አለመቻላቸውን በመጥቀስ አቤቱታቸውን በሰልፍ አሰምተዋል። ከሰልፉ ተሳታፊዎች አንዷ የሆነችው ሰናይት ገብረ እግዚአብሔር እንደተናገረችው በተደጋጋሚ ላቀረቡት ጥያቄ መልስ ባለማግኘታቸው ሰልፍ ለመውጣት መገደዳቸው ገልጻለች።
ምግብ ችግራቱ ከምንአሱ ብላዕሊ ጥረት ለለው ይኮነን
የምሰጠን ምግብ በመጠን ማነሱ ብቻ ሳይሆን ንጽህና እየጎደለ ነው። ሰንብቶ የመጣ ምግብ በልተን ለህመም ተዳርገናል። የህክምና አገልግሎት ግን የለንም። የህክምና መሳሪያ መጥቷል እየተባለ ብነገረንም እኛ ግን አላገኘንም። አሁን እኔ እግሬ አጥሯል። በቀዶ ህክምና ብረት ገብቶልኝ ልታከም ይገባ ነበር። እስካሁን ግን አልታከምኩም። አመራሮቹ ከንግግር ያለፈ ትርጉም ያለው ተግባራዊ ስራ እየሰሩ አይደለም።
ሌላው ያነጋገር ነው የጦር ጉዳተኛ ዜናዊ ገብረ ጻድቅ ተመሳሳይ ሐሳብ አለው።
ካድኑ ቃሸመንቶ ሀገርና ለና ማለት አለ አነ ንምጽራ ግንበ አግሬ
በጦርነቱ ጉዳት ከደረሰብኝ 8 ወራት ያለፈኝ ነው። እስካሁን ቁስሌን ከመጥረግ ውጪ የተደረገልኝ ህክምና የለም። እያየኸው ነው አይደል? እግሬ አይታጠፍም። የሚያስፈልገንን ህክምና ብናገኝ ኖሮ ሰልፍ አንወጣም ነበር። ትንሽ ቢሻሻል ብለን እንጂ ደስ ብሎን አይደለም ሰልፍ ይወጣ ነው።
የጦር ጉዳተኞቹ በመቀለ ጎዳናዎች እየተዟዟሩ ቅሬታቸውን ካሰሙ በኋላ በክልሉ ርዕሰ መስተዳደር ጽህፈት ቤት ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ጋር ተወያይተዋል። በጦርነቱ ጉዳት ደርሶባቸው በቂ የህክምና አገልግሎትና የምግብ አቅርቦት ባላገኙበት ሁኔታ በእነርሱ ስም እየቀረበ ያለው መድኃኒት እየተዘረፈ እንዳለ ሰልፈኞቹ ለፕሬዚደንቱ አቶ ጌታቸው ረዳ ተናግረዋል። በስማችን የሚነግዱም አደብ እንዲይዙ እንሻለን ሲሉ ሰልፈኞቹ ገልጸዋል። ለሰልፈኞቹ ተደጋጋሚ ቅሬታ ምላሽ የሰጡት አቶ ጌታቸው ረዳም ችግሩ የተፈጠረው በየደረጃ ያሉት አመራሮች በአግባቡ ባለመስራታቸው እንደሆነ አስረድተዋል። ያም ሆኖ የጦር ጉዳተኞቹ ሰልፍ ለመውጣት እስኪያማርሩ ድረስ ችግሩን ማሳደር ተገቢና ትክክል እንዳልሆነ አቶ ጌታቸው አልሸሸጉም። ጊዜያዊ አስተዳደሩ የመሰረታዊ አገልግሎትና አቅርቦት ጥያቄያቸውን ለመመለስ ቅድሚያ ሰጥቶ እንደሚሰራም ፕሬዚደንቱ ለሰልፈኞቹ አረጋግጠውላቸዋል።
ስቶም ዝምልከቶም ተነጋግርና ካብ ዝቀነስ ቀኒስና
ከሚመለከታቸው ጋር ተነጋግረን ከሚቀነስም ቀንሰን እናንተ ልታገኙ የሚገባችሁ መሰረታዊ አገልግሎቶች እንዲሟሉ ጥረት እናደርጋለን። ነገር ግን ብዙ ክፍተቶች እንዳሉብን እንድትገነዘቡልን እንፈልጋለን።
ለጦር አካል ጉዳተኞች ተብሎ የቀረበን መድኃኒት የሚዘርፉ አሉ በሚል በሰልፈኞቹ የቀረበውን አቤቱታ በተመለከተ ጥፋተኞቹን ግለሰቦች በጋራ በመለየት ለሕግ ተጠያቂነት የማቅረብ ስራ እንደሚሰራ ገልጸዋል። የትግራይ ክልል የጦር አካል ጉዳተኞች ባለፉት 2 ወራት ውስጥ ተመሳሳይ ጥያቄ ለማቅረብ ሰልፍ ሲወጡ የትላንቱ ለሶስተኛ ጊዜ እንደሆነ ታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ምዕራብ ትግራይ ውስጥ በአማራ ኃይሎችና በአካባቢው ባለስልጣናት ዘር ማጽዳት ተፈጽሟል ሲል ሂዩማን ራይትስ ዋች ያሰማውን ክስ ተቃውሞ የኢትዮጵያ መንግስት ዛሬ አስተባብሏል። እንግድ ወልዴ በዚህ ዙሪያ አጭር ዘገባ አለው።
የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው ምላሽ የያዘ መግለጫ የሂዩማን ራይትስ ዋችን ሪፖርት መሰረተ ቢስ ብሎታል። ሂዩማን ራይትስ ዋች የሚባለው ድርጅት እንደ አውሮፓውያን አቆጣጠር ጁን 1 ቀን 2023 በኢትዮጵያ ቀመር ግንቦት 24 2015 ዓ.ም መሆኑ ነው። በአገራችን በአንዳንድ አካባቢዎች ጉልህ የሆኑ የሰብአዊ መብቶች ጥሰቶች መፈጸማቸውን የሚገልጽ መሰረተ ቢስ ሪፖርት አውጥቷል ይላል የመንግስቱ ምላሽ። ሂዩማን ራይትስ ዋች ባለፈው አሙስ ባወጣው ሪፖርት የኢትዮጵያ ፌዴራል መንግስትና ህወሓት ፕሪቶሪያ ላይ የሰላም ስምምነት ከፈረሙ 7 ወራት ቢቆጠሩም በአወዛጋቢው ወልቃይትና በሁመራ አካባቢዎች ዘር የማጽዳት ዘመቻ እየተካሄደ ነው ሲል ከሶ ነበር። ቡድኑ በዚያ ሪፖርቱ የአማራ ኃይሎችና የአካባቢው ባለሥልጣናት የትግራይ ተወላጆችን በኃይል ማፈናቀላቸውን ቀጥለዋል ይልና አድራጎቱን በመፈጸም ላይ የሚገኙ የጸጥታ ኃይሎችን የኢትዮጵያ መንግሥት እንዲያግድ እንዲመረምርና በአግባቡ እንዲቀጣ ሲል ጥሪ አቅርቦ ነበር። የመንግሥት ኮሚኒኬሽን አገልግሎት በዛሬው ምላሹ በሰሜኑ የአገራችን ክፍል የነበረው ግጭት በርካታ አካባቢዎችን ለጉዳት ያጋለጠ ቢሆንም በልዩ ሁኔታ የተወሰነ አካባቢን መርጦ ደጋግሞ ሪፖርት በማዘጋጀት በሰብአዊ መብት አጀንዳ ሽፋን የተለየ የፖለቲካ ተልእኮን ለማሳካት ዓላማ ያደረገ በመሆኑ ተቀባይነት የለውም ብሏል። የመብት ጥሰት ተፈጽሟል ለማለት የቀረበው ሪፖርት ይዘት ሲታይም ተገቢው ምርመራ ያልተደረገበትና በበቂ ማስረጃ ያልተደገፈ ከመሆኑ አንጻር እምነት የሚጣልበት አይደለም ሲል አክሏል። ይኸው የመንግሥቱ ምላሽ አክሎ ባስተላለፈው መልእክት የሽግግር ፍትሕ ሂደቱ የሰብአዊ መብቶች ጥሰት በፈጸሙ ወገኖች ላይ ተገቢውን ማጣራት በማድረግ ተጠያቂነትን ማስፈንን ጨምሮ እውነትን የማፈላለግና ተጎጂዎችንም መልሶ ለማቋቋም የሚያስችል ማዕቀፍ ይፈጥራል። በተጓዳኝ አገራዊ ምክክር ኮሚሽኑ በሀገራችን የሚታዩ ግጭትና አለመግባባቶችን ከስር መሠረታቸው በመለየት በዘላቂነት ለመፍታት እየተንቀሳቀሰ ይገኛል ብሏል።
በተከታዩ ዘገባ ደግሞ ወደ ደቡብ እናልፋለን። የደቡብ ክልል ሀዲያ ዞን ምስራቅ ባዶዋቾ ወረዳ ወርሃዊ ደሞዛቸው በወቅቱ እንዲከፈላቸው ጥያቄ በማቅረባቸው ታስረው የቆዩ ሰራተኞች ዛሬ ከእስር መፈታታቸውን ለአሜሪካ ድምጽ አስታወቁ። የታሰሩበትን ጉዳይ ገና ያላወቁ 19 ሰዎች 49 ቀናትን በእስር ካሳለፉ በኋላ አቃቤ ሕግ በማስረጃ የተደገፈ ክስ ማቅረብ ባለመቻሉ ነጻ ናችሁ ተብለው በ50,000 ብር ዋስትና መፈታታቸውን ገልጸዋል። አቃቤ ሕግ ማስረጃ የሚያገኝባቸው ከሆነ ግን ክስ ይመሰረትባቸዋል መባላቸውንም አክለው ተናግረዋል። ከእስር ስለተፈቱ ሰራተኞች የተጠየቁት የዞኑ ዋና አስተዳዳሪ አቶ አብርሃም መጫ ጉዳዩ ገና እንዳልተቋጨና በምርመራ ሂደት ላይ እንደሚገኝ ጠቅሰው ማብራሪያ ከመስጠት ተቆጥበዋል። በደሞዝ ጥያቄ ሽፋን ሁከትና ብጥብጥ አስነስታቸዋል በሚል 40 ሰራተኞች ለእስር እንደተዳረጉ ቀደም ሲል የተዘገበ ሲሆን ዛሬ የዞኑ ከፍተኛ ፍርድ ቤት ያሰናበታቸው ሳይለቀቁ በእስር የቆዩ ናቸው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የምስራቅ ባዶዋቾ ወረዳ የመንግስት ሰራተኛ የሆኑት አቶ በረከት ደበበም እርሳቸውን ጨምሮ በአንድ ላይ ታስረው የነበሩ 19 የመንግስት ሰራተኞች ማስረጃ ስላልተገኘባቸው በዛሬው ዕለት ከእስር መለቀቃቸውን በስልክ ለአሜሪካ ድምፅ ተናግሯል።
ማረሚያ ነበረን ለዛሬ ቀጥረው፣ ዛሬ ስንመጣ ከሳሽ የለም ምን የለም ምን የለም፣ በፈለገ ጊዜ ትገኛላችሁ ብሎ ነጻ ናችሁ ብሎ ለቀቁ።
ሰብአውና ዲሞክራሲያዊ መፍትሄን ተነፍጌያለሁ የሚሉት አቶ በረከት በተያዙበት ቀን ድብደባ እንደተፈጸመባቸውና በድብደባው የተጎዳው የግራ አይናቸው እስካሁን በደንብ እንደማይላቸው ገልጿል።
በጣም ከባድ ነበር። ያው 40 ሰው በ4x4 ክላስ 40 ሰው ነው የምናድረው። ሕክምና አይሰጠንም። እኔ በተለይ በጣም ተጎድቼ ነበር። አይኔን ሕክምና ከልክለው አይኔ ያው እስካሁን ድረስ በደንብ ማየት አይችልም። ቡና ከምንጠጣበት ቦታ ወንጀል ሰርተሃል ተብለው ውጣ ስባል ወጣው ተው ኳላ ስመቱ እንዲህ ራሴን ሲቼ ሲወርቅ በወደቁበት በሰንሰለት በጣም ስመቱ እኔ ፌንቶተው ከዛ በኋላ ሐኪሞቹ ስመቱ እንዳያክሙ ከለከሉ።
ወርሃው ደሞዛቸው ወቅቱን ጠብቆ እንዲከፈላቸው ለተከታታይ ወራት ያቀረቡት ማመልከቻ ተቀባይነት ባለ ማግኘቱ ሰላማዊ ሰልፍ በማድረግ አብዮታቸውን ለብዙሃን መገናኛ በማስተዋወቃቸው በወርዳው መንግስት ተወንጅለው እንደታሰሩ ማስተዋውሰዋል። ይሄም ሁሉ ሆኖም አሁንም የሶስት ወር ደሞዛቸው እንዳልተከፈላቸው አቶ በረከት ተናግሯል።
ለነፍሳችን ስለምንፈራ ያው በህጋዊ መንገድ በጽሁፍ ምናምን እንጠይቃለን። ካልተከፈለ በጽሁፍ በህጋዊ መንገድ እንጠይቃለን። መጠየቃችን አይቀርም በህጋዊ መንገድ።
እስካሁን የጠየቃችሁበት መንገድ ህጋዊ አይደለም?
ያው ህጋዊ ነው፣ ግን ሰልፍ ተብለው ነው። እኛ ላይ እኮ ህግ ስልጣን የነሱ ስለሆነ እነሱ ወደ ሌላ ነገር እንዲያዞሩ ስላለ ታስረን እንኳን መብታችን ሰብአዊ መብታችን አልተከበረም። በዛ ስለምንሰራ ነው።
የመንግስት ሰራተኞችን ለአመፅ አነሳስታል፣ በማህበራዊ መገናኛ ዘዴዎች ይቀስቅሳል ተብለው መታሰራቸውን የተናገሩት አቶ አንተነ ደበበ ጉዳያቸው በሀዲያ ዞን ከፍተኛ ፍርድ ቤት ሁለት ፕሬዝዳንቶች ስታይ መቆየቱን ጠቅሰው ይህ ነው የሚባል ህግና መደበኛ አሰራር የተከተለ ክስ እንዳልተመሰረተባቸው ተናግሯል።
አሁን ላይ ባለው ሁኔታ ደግሞ አቃቢ ህግ ሊከስ የሚያስችለውን ያህል ማስረጃዎችን ሰብስቦ ይዞ መምጣት ስላልቻለ በነጻ ወጥታቸዋል። ነገር ግን ያው አጠናቅሮ ሲመጣ ምናምን የሚል ነገር አለው። ግን ያው የላቸውም፣ እኛም የሰራነው ነገር ስለሌለ ምንም አይነት ማስረጃ በዚህ ዙሪያም ስላልነበረ በነጻ ወጥተናል ማለት ነው። ያው የፖለቲካ ኬዝም ስለነበረ ጉዳዩ በመደበኛው ፍርድ ቤት የታየ አልነበረም። 45ኛ ቀናችን ነበረ ሳምንት ዋስትና ያገኘ ነው። 45 ቀን በኋላ ነው ኦልሞስት። አሁን ደግሞ ከ49 ቀን በኋላ ደግሞ መዝገባችን ተዘግቶ ልንወጣችን ለን
ከተፈጸመባቸው የመብት ጥሰት በተጨማሪም ሕክምና መከልከላቸውንም የተናገሩት አቶ አንተነም በእስር ያሳለፏቸው ቀናት ሕግ ወረቀት ላይ ከመስፈር ውጪ እንደማይከበር ያየሁበት አጋጣሚ ነበር ሲሉም ትዝብታቸውን ገልጿል።
ዋስትና ተፈቅዶልን ጉዳያችንን ደጅ ላይ እንድንከታተል የሚል ነበር በተደጋጋሚ ስንጠይቅ የነበረ። ያንን ደግሞ በተገቢ መልኩ ሊያስተናግዱን አልቻሉም። የፖለቲካ ጉዳይ ስለሆነ ትንሽ የበላይ ኢንፍሉዌንስን ነበረባቸው ዳኞቹ። እኔ ያየሁት የህግ ስርዓቱ በፖለቲካ ጥላ ውስጥ እየወደቀ ነው። ያ ነገር ሲና ሀገሪቱን የፍትህ ሁኔታ ጨለማ ውስጥ ይከታል ብዬ አስባለሁ። ሰዎች ሬታቸውን መጠየቅ አይችሉም፣ ምክንያቱም በተናገሩ ቁጥር ነገሮች በሙሉ ፖለቲካ የሚሆኑ ከሆነ የሆነ ሰው ደሞዝ ተከልክሎ የሆነ ሰው ነፃነቱ ተገፉ ምናምን ለምን ሲል ይሆን ወደ ፖለቲካ የሚዞርበት ከሆነ ነገም ከነገ ወዲያም እቺ ሀገር ያለችበት ሁኔታ ትንሽ አስጊ ነው።
የዋስትና መብታቸው ተጠብቆ ሳለ አቃቤ ህግ ማስረጃ የሚያቀርብባችሁ ከሆነም ክሱ ይቀጥላል ተብሎ መለቀቃቸውን የጠቆሙት አቶ አንተንም ተገብነት የሌለው ሲሉ ነው አሰራሩን የኮነኑት።
ይፋለሳል ከህጉ ጋር። በዚህ ሁሉ ጊዜ ውስጥ አቃቢ ክስ መስርቶ ማስረጃ ሰብስቦ ክስ መስርቶ ማስመጣት ነበርበት፣ መርማሪ ከሳሾችን ቢሆን አስጨንቆ። ያ አልሆነም። ግን ያው እነሱ እኛን ለመቆጣጠር ያደረጉት ሲስተም ነው። ቶታሊ ነፃ መውጣት ነበረብን፣ ያው ፍሪ ማድረግ ነበረባቸው።
ጉዳዩን አስመልክቶ የአሜሪካ ድምፅ በስልክ የጠየቃቸው የሀዲያ ዞን ዋና አስተዳዳሪ አቶ አብርሃም መጫም ታስሮ የነበሩ ሰራተኞች የዋስትና መብታቸው ተፈቅዶ መለቀቃቸውን እንደሚያውቁ ገልጸው ጉዳዩ ግን ገና አልተቋጨም፣ በምርመራ ሂደት ላይ በሚገኝ የፍርድ ቤት ጉዳይ ላይ ማብራሪያ መስጠት አልችልም ሲሉ በአጭር ምላሽ ሰጥተዋል።
የምርመራ ሂደት ላይ እንዳለ ነው እኔ መረጃው ያለኝ እንጂ ሌላ አይደለም። ምክንያቱም ዝርዝር ቴክኒካል ጉዳይ ውስጥ እንዳንገባ የፍርድ ቤት ነጻነት መጋፋት ነው የሚሆነው። ፍርድ ቤት ነጻ ተቋም ነው።
ይህ በእንዲህ እንዳለም በዛሬው ዕለት ከእስር ከተፈቱት ውጭም በወረዳው አስተዳደር እንደሚፈለጉ የስም ዝርዝራቸው በጽህፈት ቤቱ ወጥቷል ከተባሉ የመንግሥት ሠራተኞች ወረዳውን ለቀው የተሰደዱ መኖራቸውን ስማቸው እንዳይጠቀስ ጠየቁ አንድ አስተያየት ሰጪ ለቪኦኤ ተናግሯል።
አስተዳዳሪ ሲመዝግበው 38 ሰው ነው እያስተዳደረ ያለው። ከዛ 8 ሰው ሰልፉን መርታቸዋል፣ ይህ ሚዲያ ላይ ቀርበው የወረዳችንን ገጽታ አበላሽተዋሉ ምናምን በሚል 8 ሰውን አሁን ስፔሻላይ አድርገው በቃ እንደው ታስረው የመጡ ሰዎችንም በስልክ የማግኘት እድል አግኝተን በቃ እናንተ ዋናዎቹ ገና ስላልገቡ እነዚህ ተባባሪዎች ናቸው ብሎ ነው እነዚያን የመፍታት እድል እንኳን እንትን ያሉት። አሁንም እኛን ለመያዝ ያላቸው ፍላጎት ምንም ያልቀነሰ ስለሆነ መንግስት አቤቱታ እንትን ብሎ ያለውን ጣልቃ ገብቶ የጠየቅነው የደሞዝ ጥያቄ ነው፣ ሌላ አጀንዳ የለንም፣ መስመር እንዲያስይዝልን እንፈልጋለን።
የዞኑ መስተዳድር ሰራተኞቹን ያሰርናቸው ወርሃዊ ደሞዛቸው እንዲከፈላቸው በመጠየቃቸው ሳይሆን በወንጀል ድርጊት በመሳተፋቸው ነው በሚለው አቋም እንደጸና ነው። ብዙ እንግልት ከደረሰባቸው በኋላ አሁንም የሶስት ወር ደሞዛቸው እንዳልተከፈላቸው በምሬት የሚናገሩ ሰራተኞቹ ለከፍተኛ ኢኮኖሚያዊና ማኅበራዊ ቀውስ መዳረጋቸውን ጠቅሰው ወርሃዊ ደሞዛቸው በወቅቱ እንዲከፈላቸው ከመጠየቅ በቀር የተሳተፉበት የወንጀል አይነት አለመኖሩን በመግለጽ አሁንም መብታቸው ተጠብቆ ለጥያቄያቸው ምላሽ እንዲሰጣቸው ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ ወደ ቻድ እንሻገራለን። ድንበር ተሻግረው ወደ ቻድ የተሰደዱ ሱዳናውያን ቁጥር ባለፈው ሳምንት ሐሙስ ከ100,000 ማለፉን የተባበሩት መንግስታት ድርጅት አስታውቋል። ከሱዳናውያኑ ስደተኞች የሚበዙት የምዕራብ ዳርፉር አካባቢ ነዋሪዎች እንደሆኑም ተመልክቷል። ተንታኞች እንደሚሉት የሱዳን ተፋላሚ ወገኖች ከሰላም ድርድሩ እያፈገፈጉ ባሉበት ሰሞናዊ ሁኔታ የዳርፉርን ብጥብጥ ለማስቆም ያለው ብቸኛ አማራጭ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ማሰማራት እንደሆነ እየተነሳ ይገኛል። ሄነሪ ዊልኪንስ ኩፍሩን የተባለው የቻድ አካባቢ ያስተላለፈውን ዘገባ ዝርዝሩን ቆንጅታየ ታቀርበዋለች።
7 ሳምንታት ያስቆጠረውን ጦርነት በመሸሽ ሱዳናውያን ድንበር እያቋረጡ ወደ ቻድ መጉረፋቸውን ቀጥለዋል። የተባበሩት መንግስታት ድርጅት እንዳለውም እስካሁን ቻድ የገቡት ስደተኞች ቁጥር ከ100,000 አልፏል። ዳውድ አደም ኢሻክ ፈጥኖ ደራሽ ልዩ ኃይሎቹን እጅግ እንደሚፈራቸው ይናገራል። በእነዚህ የማህበራዊ መገናኛ ምስሎች ላይ እንደሚታየው ሱዳንን እያመሳት በሚገኘው በአብዛኛው ሁከት የሚወነጀሉት እነሱ ናቸው። የፈጥኖ ደራሽ ኃይሉ አባላት የሆኑ ታጣቂዎች ከቤቱ እንዳባረሩት ዳውድ ይናገራል።
አዎ፣ አይቻቸዋለሁ። ቤታችን መጥተው ውጡ ብለው አባረሩን። ሌሊት በተኛንበት ነው የገቡት። ከእንቅልፋችን በርግገን ተነስተን ቤታችንን ጥለን ተሰደድን።
ድንበሩን ተሻግረው ወደ ቻድ የሚገቡት ሱዳናውያን ቁጥር ከተጠበቀው በላይ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ዩጂን ቢዩን ያስረዳሉ።
The planning figure for refugee cross the border into Chad at the
ቀውሱ እንደጀመረ ቅዱ ሲወጣ 100,000 ሰዎች ድንበሩን ተሻግረው ወደ ቻድ እንደሚሰደዱ ታሳቢ ተደርጎ ነበር። በ6 ሳምንታት ውስጥ ነው ቁጥሩን ከዚያው ያለፈው። አሁንም በየቀኑ ብዙ ስደተኞች ድንበር አቋርጠው እየገቡ ነው። የሚሰደዱትም ወደ ቻድ ብቻ ሳይሆን ወደ ሌሎች አጎራባች ሀገሮችም ጭምር ነው።
እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም በሱዳን መንግስትና በዳርፉር አማጽያን መካከል ጦርነት ሲቀሰቀስ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አሰማርቶ ነበር። ያ የሰላም አስከባሪ ተልእኮ ከ3 ዓመታት በፊት አብቅቷል። አንዳንድ ተንታኞች እንደሚሉትም የዚህ ምክንያቱ ወታደር በሚያዋጡት ሀገሮች መሰላቸትና ብጥብጡን በማስቆም ረገድ የታየ ውጤት አለመኖሩ ነው። ይሄኛውን የሱዳን የእርስ በርስ ጦርነት ተከትሎ ደግሞ በቅርብ ሳምንታት በተለያዩ ማህበረሰቦች መካከል ውጊያ እየተካሄደ ነው። የመንግስታቱ ድርጅት ለዳርፉር የሰላም አስከባሪ ተልእኮ እንደገና ያቋቁም ይሆን ወይ? በካናዳ ባልስሊ ዓለም አቀፍ ጉዳዮች ጥናት ማዕከል ረዳት ፕሮፌሰሩ አልስተር ኤድጋርስ ያስረዱ።
Yes, there's a really quick answer for you. Yes.
አዎ፣ እንዴታ። ምክንያቱም ብጥብጡ ያለበት ደረጃ ሲታይ፣ በተጨማሪም ድንበሩን አልፎ ወደ ቻድ ሊዛመት የሚችል መሆኑን ሲታሰብ አስፈላጊ ያደርገዋል።
የመንግስታቱ ድርጅት የሰላም አስከባሪ ተልእኮ ማቋቋም የሚችለው በጸጥታው ምክር ቤት አብላጫ አባላት ድጋፍ ካገኘና አንድም የምክር ቤቱ ቋሚ አባል ድምፅን በድምፅ በመሻር ስልጣኑ ውድቅ ካላደረገው ብቻ ነው። ታዲያ የሰላም አስከባሪ ኃይሉን ለማቋቋም ፈቃደኝነቱ ይኖር ይሆን ወይ? በሮያል ሚሊተሪ ኮሌጅ እና በካናዲያን ፎርስስ ኮሌጅ ፕሮፌሰር የሆኑት ዋልተር ዶን ሲያስረዱ፣
አሁን ባለንበት ሁኔታ ዳርፉር የሚመደብ ሰላም አስከባሪ ኃይል እንዲመደብ ድጋፍ የሚኖር አይመስለኝም። ነገር ግን ሁኔታው እየተባባሰ ሲሄድ ጥሪውን የሚያቀርቡት እየተበራከቱ መሄዳቸው አይቀርም። የጸጥታ ምክር ቤቱ ባለፉት 8 ዓመታት ውስጥ የሰላም ማስከበር ሚና የያዘ ግዙፍ የመንግስታቱ ድርጅት ህብረ ብሔራት ተልእኮ አደራጅተው አያውቅም።
ቪኦኤ የአብዛኞቹን የጸጥታ ምክር ቤት ቋሚና ቋሚ ያልሆኑ አባላት አስተያየት ለማግኘት ጥረት አድርጎ ነበር። በመንግስታቱ ድርጅት የዩናይትድ ስቴትስ ሚሽን ባወጣው መግለጫ የሁለቱ ተፋላሚ ወገኖች አድራጎት የሱዳንን ሕዝብ እጅግ ለከፋ ስቃይና ጉዳት ዳርጎታል። በሱዳን ዳርፉር ክፍለ ግዛት ውጊያው መቀጠሉም በጥልቅ ያሳስበናል። ሁለቱም ወገኖች ውጊያውን እንዲያቆሙ ግፊት ማድረጋችንን እንቀጥላለን ብለዋል።
በተከታይ ደግሞ ወደ ምስራቅ አፍሪካዊቷ ኬንያ እናልፋለን። የዋጋ አለመረጋጋት፣ የተጠቃሚዎች ዝቅተኛ የመግዛት አቅም እንዲሁም ከብት አርቢዎች ያላቸው የገበያ አማራጭ ውስንነት ለአመታት የኬንያ የቁም ከብት ገበያ ተግዳሮቶች ሆነው ቆይተዋል። ኤም ኖማድ የተሰኘውና በናይሮቢ የሚገኘው ጀማሪ የቴክኖሎጂ ኩባንያ በገጠር ያሉ ከብት አርቢዎች የመረጃ መረብን በመጠቀም ከብቶቻቸውን እንዲሸጡ መድረክ ከፍቶላቸዋል። የአሜሪካ ድምጹ አህመድ ሁሴን ከኬንያ ያደረሰንን ዘገባ እንግድ ወልድ ያቀርበዋል።
በሰሜን ምስራቅ ኬንያ በሚገኘውና ዋጂር በተሰኘው ከተማ ባለው የቁም ከብት ገበያ ኢብራሂም አህመድ በማለዳ እየመጣ ከብት አርቢዎቹን ኤም ኖማድ የተሰኘውንና በኢንተርኔት ከብቶቻቸውን መሸጥ የሚችሉበትን መድረክ ሲያስተዋውቃቸው ይውላል። ድረገጹን የከፈተው አብዱራህማን አህመድ ከሚባል ሌላ ግለሰብ ጋር በመሆን ከአራት ዓመታት በፊት ነበር። እርሱ እንደሚለው በገጠር ያሉ አነስተኛ ከብት አርቢዎች ከብቶቻቸውን ለመሸጥም ሆነ ከሌላ ለመግዛት ቀላል መንገድ ተከፍቶላቸዋል።
ወደ እንዲህ አይነት ገበያ መጥተን ከብት አርቢዎችን እንመዘግባለን። ያላቸውን የከብት ብዛትና ዋጋ የመሳሰሉ መረጃዎችን እንሰበስባለን። ከዚያም በጅምላ ከብት ከሚገዙትና ወደ እነዚህ ገበያዎች መምጣት ከማይችሉ ገዢዎች ጋር እናገናኛቸዋለን።
አህመድ እንደሚለው ኤም ኖማድ የተሰኘው ድረገጹ ሻጭና ገዢን በማገናኘት እስከ ሞቃዲሹ ርቀው የሚገኙ በመቶ የሚቆጠሩ ደንበኞች ግብይት እንዲፈጽሙ አስችሏል።
የኤም ኖማድ አንዱ ጠቀሜታ ለከብት አርቢዎቹ የተሻለ ዋጋ እናስገኝላቸዋለን። የከብት ገበያው ከሚሰጣቸው ከ20 እስከ 25 በመቶ የተሻለ ዋጋ እናስገኝላቸዋለን።
ኤም ኖማድ ገልጂር የተሰኘው ኩባንያ የመጀመሪያው ስራው ነው። በሰሜን ኬንያ 10 የገበያ ስፍራዎችን ይሸፍናል። ከ300 በላይ ከብት አርቢዎችን መዝግቦ ይዘዋል። ሲያድ አሊ ከእነዚህ አንዱ ነው።
እኔ ከብት አርቢ ሲሆን 78 ፍየሎች አሉኝ። ከብቶቼን ሩቅ ላሉ ገዢዎች በመሸጥ ትርፍ አግኝቻለሁ። ወደፊት ብዙ መሸጥ ነው የምፈልገው።
የኬንያ የግብርና ሚኒስቴር እንደሚገምተው በአገሪቱ 60% የሚሆነው የከብት ሀብት የሚገኘው በደረቃማ እና በከፊል ደረቃማ በሆኑ አካባቢዎች ነው። በእነዚህ አካባቢዎች ለሚኖሩ አብዛኞቹ ሰዎች ከብቶቻቸው ዋና የገቢ ምንጭ ናቸው። ባለሥልጣናት እንደሚሉት የእንስሳት እርባታ ዘርፉ በማሽቆልቆል ላይ ነው። ጉዋድ ጉልዬ በዋጅር አውራጃ የእንስሳት እርባታ ኃላፊ ናቸው።
አምስት የዝናብ ወቅቶች ደርቀው አልፈዋል። 30% የሚሆኑትን ከብቶቻችንን አጥተናል። ከዚህ ችግር ለመውጣት የመመገቢያ ቦታዎችን፣ የከብቶች ማደለቢያዎችና መኖ ማምረቻዎችን ከአጋሮቻችን ጋር በመሆን በሙከራ ደረጃ እያቋቋምን ነው።
በኬንያ የእንስሳት እርባታ ዘርፉ ያልተማከለ ነው። የዘርፉ ሙያተኞች እንደሚሉት አውራጃዎች ገንዘብ በመመደብ የገበያ ሁኔታውን ስርዓት ማስያዝ አለባቸው። ሙሳ ማሊም በዋጅር የእንስሳት ገበያ ሊቀመንበር ናቸው።
መንግስት ከብቶቻችንን ለውጭ አገር ገበያ እንድናቀርብ እንዲያግዘን እንሻለን። ምክንያቱም አሁን ገበያው መጥፎ ነው። ከሞቃዲሹና ከናይሮቢ ውጪ ሌላ ገበያ የለንም። እርዳታ እንሻለን።
በያዝነው የፈረንጆች ዓመት መጨረሻ ኤም ኖማድ ስራውን ወደ ቀረው ኬንያ ክፍል ብሎም ወደ ጎረቤት ሀገራት ለማዳረስ አቅዷል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባ ነው የምናልፈው። የሳምንታዊው ንግድና ምጣኔ ሀብት መሰናዷችን ነው። የሚኒስትሮች ምክር ቤት የቀጣዩ የ2016 ዓመተ ምህረት የመንግስት በጀት 801.65 እንዲሆን አጽድቋል። ምክር ቤቱ ዛሬ በተካሄደው ስብሰባ ባጸደቀው የበጀት ረቂቅ የሀገር ደህንነትን ማስጠበቅና በጦርነቱ የወደሙ መሰረተ ልማቶችን መልሶ ማቋቋም ለበጀቱ በታሳቢነት ከተያዙ ዋና ዋና ጉዳዮች መካከል እንደሆኑ በውሳኔው ጠቁሟል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የምጣኔ ሀብት ጉዳዮች ባለሙያና ተንታኝ ዶክተር ቆስጠንጢኖስ በርሄ ግን የሰሜን ኢትዮጵያው ጦርነት ካስከተለው ጉዳት በተጨማሪ በአንዳንድ ቦታዎች አሁን የሚቀጠሉ ግጭቶች በበጀቱ ላይ ከፍተኛ ጫና እንደሚኖራቸው አብራርተዋል። መንግስት ከለጋሽ ሀገራትና ተቋማት የበጀት ድጎማ ለማግኘት እንዲሁም ለመልሶ ማቋቋምና ግንባታ የሚሆን ድጋፍ ለማግኘት ጠንካራ ዲፕሎማሲያዊ ግፊት ማድረግ አለበትም ብለዋል። በተለይም ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተጠያቂ ነትን ከማስፈን እንዲሁም ከብር ምንዛሬ ተመናኳያ ያሉ ልዩነቶችን መፍታት እንደሚጠበቅበት አመልክተዋል። ኬኔዲ አባተን የተከታተለው።
የሚኒስትሮች ምክር ቤት ዛሬ ግንቦት 29 ቀን 2015 ዓ.ም ባካሄደው 21ኛ መደበኛ ስብሰባ የ2016 በጀት ዓመት የፌዴራል መንግስት ረቂቅ በጀት አዋጅ ላይ ውሳኔ አሳልፏል። በዚሁ መሰረትም ለፌዴራል መንግስት መደበኛ ወጪዎች 369.6 ቢሊዮን፣ ለካፒታል ወጪዎች 203.9 ቢሊዮን፣ ለክልሎች የሚሰጥ ድጋፍ 214.07 ቢሊዮን፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ 14 ቢሊዮን፣ በጠቅላላው 801.65 ቢሊዮን ብር እንዲሆን በሙሉ ድምጽ ወስኖ ለተወካዮች ምክር ቤት ማስተላለፉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የአገር ደህንነትን ማስጠበቅ፣ በተፈጥሮና በሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን መርዳት እንዲሁም በጦርነት የወደሙ መሰረተ ልማቶችን መልሶ ማቋቋም ለበጀቱ በታሳቢነት ከተያዙ ዋና ዋና ጉዳዮች መካከል እንደሆኑም ጠቁሟል። ይሁን እንጂ ከረቂቅ በጀቱ ለተፈናቃዮችና ተጎጂዎች መልሶ ማቋቋም እንዲሁም ለሀገር ደህንነት የተያዘው ምን ያክል ገንዘብ እንደሆነ አላብራራም። ይህን ጉዳይ በተመለከተ አስተያየት የሰጡን የምጣኔ ሀብት ጉዳዮች ባለሙያና ተንታኝ ዶክተር ቆስጠንጢኖስ በርሄ ግን የሰሜን ኢትዮጵያው ጦርነት ካስከተለው ጉዳት በተጨማሪ አሁንም በአንዳንድ ቦታዎች ላይ ያሉ ግጭቶች በበጀቱ ላይ ከፍተኛ ተጽዕኖ እንደሚኖራቸው አብራርተዋል።
አንደኛ በጀት የሚወጣው ከህዝብ ከሚሰበሰበው ግብር ነው። አሁን አማራ ክልል፣ ትግራይ፣ አፋር አርሶ ክልል አልተሰበሰበም። በሁለተኛ ደረጃ ደግሞ ከፍተኛ ሚሊተሪ ወጪ ነበረ። መሳሪያ ይገዛል፣ ወታደር ይሰለጥናል፣ ተጨማሪ እና የወርታይም ኢኮኖሚ የሚባል ራሱን የቻለ ትልቅ የትምህርት ሴክተር ነው እና በዚህ ጊዜ ሲያመርቱ የነበሩ ድርጅቶች እነዚህ አካባቢዎች ቆመዋል። ገበሬዎች አላመረቱም፣ መንግስትም ታክስ አልሰበሰበም። ስለዚህ በአጠቃላይ በኢኮኖሚው ይህ እንግዲህ ሶስት ክልል ማለት ያው አንድ አራተኛ ወይ ከዛ በላይ የሆነ የኢትዮጵያ መሬት ያቀፈና ህዝብ ያቀፈ ነው። አንዳንድ ቦታም ከዛ ያወጣ ነው መሰለኝ እስካሁን ድረስ፣ ምክንያቱም ከኦነግ ሸኔ ጋር ያለው ንግግር አላለቀም። ስለዚህ እነዚህ ሁሉ ምናልባት ከውጭ ከሚገኝ እርዳታ ካልተሸፈኑ በስተቀረ ሀገሪቱ የመሸፈን ግዴታ ይኖርባታል። ስለዚህ በአጠቃላይ በጀቱ አሁን በመልሶ ማቋቋም እና አሁን ደግሞ የሀገሪቱን ድንበር የሀገሪቱን ደህንነት በማስከበር ላይ የሚወጣ በርከት ያለ ገንዘብ አቅፎ ይገኛል ማለት ነው።
የኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሽዴ በቅርቡ የመስሪያ ቤታቸውን የዘጠኝ ወራት ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርቡ በሰሜኑ ጦርነት ያጋጠመው አጠቃላይ ጉዳትና የኢኮኖሚ ኪሳራ 28 ቢሊዮን ዶላር እንደሆነ ገልጸዋል። በጦርነቱ የተጎዱ አካባቢዎችን ወደ ነበሩበት ሁኔታ ለመመለስ 20 ቢሊዮን ዶላር እንደሚያስፈልግና ለአምስት ዓመታት የሚቆይ የመልሶ ማቋቋምና ግንባታ እቅድ መዘጋጀቱንም አስረድተዋል። ለዚህም የለጋሾች ድጋፍ እንደሚያስፈልግ ነው የገለጹት። ወትሮንም ለአመታዊ በጀቱ የውጭ ለጋሾችን ድጋፍ በከፍተኛ መጠን የሚፈልገው የኢትዮጵያ መንግስት ታዲያ ከበጀት ድጎማ በተጨማሪ ለመልሶ ግንባታና ማቋቋም የሚሆን ድጋፍም ለማግኘት ጠንካራ የዲፕሎማሲ ስራ እንደሚጠብቀው ዶክተር ቆስጠንጢኖስ በርሄ ያስረዳሉ።
በአሁኑ ሰላም ከወረደና መንግስት በሰብአዊ ድርጅቶች አካባቢ በተለይም እነዚህ እርዳታ የሚሰጡን እነዚህ ምዕራብ ዓለም $5 ቢሊዮን ነበር በየአመቱ የሚሰጡ። እነሱ አሁን መልሰው ገንዘባቸውን መስጠት ከጀመሩ ብዙ የሚከብድ አይመስለኝም። $5 ቢሊዮን ብዙ ገንዘብ ነው። አሁን ባለው ምንዛሬ እንኳን ብናስበው ከፍተኛ ገንዘብ ነው። ዲቨሎፕመንት ዲፕሎማሲ፣ የኤድ ዲፕሎማሲ፣ ሂማኒቴሪያን ዲፕሎማሲ፣ ሁለተኛ ይሄ ፓብሊክ ዲፕሎማሲ፣ ህዝብ ለህዝብ የሚባለው ዲፕሎማሲ ማጠናከር ያስፈልጋል። ከሱ ጋር ግን አብሮ አገር ውስጥ ያለውን ሁኔታ ለሌሎች ሰዎች ግልጽ መሆን አለበት። አሁን ለምሳሌ እነዚህ ኢንዲፐንደንት ታስክ ፎርስ የሂውማን ራይትስ አሰስመንት የሚሰሩ ኢትዮጵያ እንዳይመጡብኝ ብላለች፣ ሌሎቹ ደግሞ እርዳታ የሚሰጡ ሀገሮች ደግሞ ካልሄዱ ብለዋል። እሱን ሄዶ መነጋገር ያስፈልጋል። እንደዚህ አይነቱ የሰብአዊ መብቶች ግድፈት ካለ ለመንግስት የሚጠቅመው ነገር ነው። አንድ እስከዛ ይማሩበታል። ሁለተኛ እነዚህ ግድፈት የፈጸሙ ድርጅቶች ግለሰቦች ካሉ አሁን የሚባለ የትራንዚሽናል ጃስቲስ አሰራር ላይ ደቡብ አፍሪካ እንደተደረገው ያን እሱ ጥሩ አርገን የሰራ ነው። የተባበሩት መንግስታት ኔትወርክ ዚምባብዌ ሀራሪ ሆኜ ነበር እሱን የምናደራጀው እና የተባበሩት መንግስታት በከፍተኛ ደረጃ ረድቷቸው ማንም ሰው ወንጀል አልጠየቀም። አንደኛ ተማሩበት፣ ሁለተኛ ይቅርታ ተጠያየቁበት፣ ሶስተኛ ተበዳዮቹ መጨረሻ ላይ ክሎዥር ያገኛሉ እንጂ አሁን በደል ተፈጽሟል እና ሰው እንዳያቀብር የሚባል ነገር ኦልሬዲ ዓለም ያወቀው ነገር ይመስለኛል። እና ስለዚህ ይህንን እንትን ካረግን የውጭ እርዳታው ከባድ ነገር አይሆንም።
ከገንዘብ ምንዛሬ ጋር በተያያዘም ከለጋሾች ጋር ያሉ ልዩነቶችን ማስተካከል እንዲሁም ለግሉ ዘርፍ ምቹ የኢንቨስትመንት ሁኔታን መፍጠር ለተያዘው ረቂቅ በጀት ስኬታማነት ጉልህ ሚና እንዳላቸው የምጣኔ ሀብት ጉዳዮች ባለሙያና ተንታኙ ዶክተር ቆስጠንጢኖስ በርሄ አብራርተዋል።
መንግስት አሁን ምንዛሬውን ማባት ወደ መቶ ለማስገባት ተጽዕኖ እየተደረገበት ስለሆነ ይሄ ተጽዕኖ መጨረሻ ላይ ኢኮኖሚውን ለማረጋጋት የሚችልባቸው መንገዶች ሊፈጠሩ ይችላሉ። ምክንያቱም አሁን የብር ምንዛሬ መንሳፍ ካልቻለ፣ ፍሎት ማድረግ ካልቻለ፣ ያው ምንዛሬው በገበያው እንዲተመን ማድረግ ካልቻለ ዲቫሉ ባለው ቁጥር ያው የጥቁር ገበያው ሰማይ ነው የሚወጣው። አንደኛውን የጎረቤት ሀገሮች ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሁሉም ቦታ ደቡብ ሱዳን እንኳን ትላንት ነዛ ያወጣች ሀገር እንደዚህ ፍሎት እያደረጉ ስለሆነ የሚጠቀሙበት የሚመጣው እርዳታ ከፍተኛ ነው የሚሆነው ብዬ ነው የማስበው። ስለዚህ መንግስት ይህንን ብሔራዊ ባንክ ፍሎት ካረገው አንደኛ ዳያስፖራው የሚልከው ገንዘብ እኔ እስከ 10-12 ቢሊዮን ዶላር ሊደርስ ይችላል የሚል ግምት አለኝ። እሱ አንዱ ነው። እንግዲህ ዛሬ 22 ዓመት ሱዳን እንደዚህ አይነት ችግር ውስጥ ገብተው የተለያዩ ፓራሌል ኤክስቼንጅ ሬትስ ወደ 6 ነው 7 የሚሆነው ትንላቸው የዳያስፖራ ገንዘብ በሶስተኛ ወር እስከ 6 ቢሊዮን ያገባላቸው ኮምፕሊት ነጥፎ ነበር። ስለዚህ መንግስት ይህንን የማክሮ ኢኮኖሚ ኮሚቴ የሚባለውን ሊያስብ ይገባል የሚል ግምት አለ።
በሌላ በኩል የብርን የምንዛሬ መጠን ማዳከም የዋጋ ግሽበትን በማባባስ ሌላ የኢኮኖሚ ቀውስ ሊያስከትል ይችላል በሚል የሚቃወሙ የምጣኔ ሀብት ባለሙያዎችም አሉ። ዶክተር ቆስጠንጢኖስ ግን አሁን ካለው ችግር አንጻር መንግስት የምንዛሬውን ተመን አስተካክሎ የውጭ ድጋፍ ካላገኘ ለበጀት ድጎማ ተጨማሪ ብር በማሳተምም የዋጋ ግሽበት ሊያስከትል እንደሚችል ስጋታቸውን አስቀምጠዋል። የዋጋ ግሽበቱን ለመቋቋም የሚያስችል የተለየ እቅድ ማውጣት የተሻለ መፍትሄ እንደሆነም ይመክራሉ። ዓለም አቀፉ የገንዘብ ተቋም IMF ኢትዮጵያ የብርን የመግዛት አቅም ዝቅ እንድታደርግ በተደጋጋሚ ቢወተውትም እስካሁን በኢትዮጵያ መንግስት በኩል እዚህ ግባ የሚባል እርምጃ አልተወሰደም። ሆኖም የምንዛሬ ተመን እንደሚቀየር በስፋት እየተወራ መሆኑ በኢኮኖሚው ላይ ጉዳት እያስከተለ እንደሚገኝ በቅርቡ የተናገሩት የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ከምንዛሬ ጋር በተያያዘ መንግስት ያሳለፈው ውሳኔ እንደሌለ ገልጸው ነበር። ለአሜሪካ ድምጽ
አሁንም ወደ ሌላ ሳምንታዊ መሰናዷችን ነው የምናልፈው። የትምህርት ዘገባችን ነው። በአዲስ አበባ የሚገኙ የግል ትምህርት ቤቶች ለመጪው ዓመት የትምህርት ቤት ክፍያ ከ20-100% የሚደርስ ጭማሪ ለማድረግ ማቀዳቸውን ተከትሎ ወላጆች የተሰማቸውን ቅሬታ ባለፈው ሳምንት የትምህርት መሰናዷችን አቅርበን ነበር። ለዛሬ ደግሞ በየጊዜው እየጨመረ የሚሄድ የትምህርት ወጪ በትምህርት ስርዓቱና በተማሪዎች ስነልቦና ላይ የሚኖረውን ተጽዕኖ አስመልክቶ ነዋሪነታቸው በዩናይትድ ስቴትስ የሆነውን የማህበራዊ ጥናት አጥኚና የትምህርት ተቋማት አማካሪ አቶ ግርማ ከበደን አነጋግረናቸዋል። ወደዛው እንለፍ። ቅድሚያ ሙሉ ስሞትን፣ ሙያዎትን እና በተለይ ዩናይትድ ስቴትስ ውስጥ የሚሰሩበትን አስተዋውቁልን።
ስሜ ግርማ ከበደ እባላለሁ። የምሰራው ካውንስለር ነኝ።
በሙያው እንግዲህ የማህበራዊ አጥኚ ምኖት ከትምህርት ጋር የተያያዙ የማማከር ስራዎችንም ይሰራሉ። እንግዲህ ዛሬ የተገናኘ ነው በተለይ በአዲስ አበባ የሚገኙ የግል ትምህርት ቤት ተቋማት በመጪው አዲስ የትምህርት ዘመን ከ20-100% ጭማሪ እንደሚያደርጉ አስታውቀዋል እና ይሄ በጣም በርካታ ወላጆች ዘንድ በተለይ ደግሞ አሁን ካለው የኑሮ ውድነት ጋር ተያይዞ
ትልቅ ምሬት፣ አንዳንድ ጊዜም ቁጣ አስከትሏል። እና እስቲ በቅድሚያ በትምህርት ዙሪያ ያለው ወጪ በከፍተኛ ሁኔታ እየጨመረ መሄድ በመማር ማስተማር ላይ የሚያሳድረው ተጽዕኖ ምንድን ነው?
ትምህርት ቤቶች የኑሮውን መወደድ ምክንያት በማድረግ የትምህርት ግብዓት ዋጋ ጨምረዋል። አንዳንድ ከማስተማር መማር ጋር የተያያዙ ወጪዎች ስለጨመሩ የትምህርት ቤት ክፍያ ዋጋ ጭማሪ አድርገዋል እና እሱ ወላጆች ላይ ተጨማሪ ጫና ይፈጥራል። ምክንያቱም ወላጆች አንደኛ ትምህርት ግብዓት ወጪውን የሚሸፍኑት ወላጆች ናቸው። አሁን ሌላ አሁን እዚህ ሀገር ትምህርት ቤቶች ያን ነገር ይሸፍናሉ። የመንግስት ትምህርት ቤቶች ያን ነገር የሚሸፍኑበት እንትን አላቸው። ከዛ በተጨማሪ ደግሞ ልጆቹ ጋር ደግሞ መጨረሻ ላይ ተጽዕኖ እነሱ ጋር መድረሱ አይቀርም እና ብዙ ትልቅ ቀውስ ሊፈጥር የሚችል ነገር ነው አሁን እየሰማን እንዳለ ነው።
ችግር ስንል በትምህርት ስርዓቱ ላይ በህብረተሰቡ ራሱ አቅም ላይም ራሱ የሚያስከትለው ጫና እንደ ማህበረሰብ ስናየው ምን ይመስላል?
የታሰበው ጭማሪ የሚቀጥል ከሆነ ብዙ ወላጆች ልጆቻቸውን ከትምህርት ቤት ማስወጣታቸው አይቀርም እና ልጆቻቸውን ደግሞ ከለመዱበት ትምህርት ቤት ይማሩበት ከነበሩት ትምህርት ቤት መውጣቱ የሚያመጣው ተጽዕኖ በጣም ከባድ ነው የሚሆን። አንደኛ ራሱ እነዚህ ትምህርት ቤቶች አሁን አንዳንድ ልዩ ፍላጎት ያላቸው ልጆች ካሉ አንድ የመንግስት ትምህርት ቤት ያን ነገር አይሰጥም ማለት አይደለም፣ ግን ተጨማሪ ጫናም ይፈጥርበታል በመንግስት ትምህርት ቤቶች ላይ ባሉት ትምህርት ቤቶች ላይ ማለት ነው። ወላጆችም ላይ ደግሞ አማራጫቸው ይወሰናል። ልጆቻቸው የተሻለ ጥሩ ነው ብለው እነሱ ባሰቡት ማስተማር አለመቻላቸው ምርጫቸውን ይወስነዋል። ልጆቹም ደግሞ ከለመዱ ትምህርት ቤት በመውጣታቸው አዲስ ትምህርት ቤት እንደገና እንደ አዲስ ለመልመድ፣ ጓደኛ ለማግኘት፣ የትምህርት አሰጣጡ ሁኔታ፣ አስተማሪና ተማሪ ግንኙነት፣ ከለመዱት አስተማሪ፣ ከለመዱት ጓደኛ፣ ከለመዱት የትምህርት ከባቢ ስኩል ኢንቫይሮንመንት መውጣታቸው በራሱ እንደገና አጀስት ለማድረግ ለመልመድ አዲሱን ትምህርት ቤት እንትን ይፈጥርባቸዋል። የትምህርት ጥራቱም ላይ እንደዚሁ የራሱን የቻለ ተጽዕኖም ያመጣል። ምክንያቱም ልጆች ፐርፎርማ አካዴሚክ ፐርፎርማንሳቸውም ላይ ተጽዕኖ ይኖራል።
ከስነ ልቦና አንጻር ስናየውስ እንግዲህ ማህበራዊ መስተጋብሩንም እየጠቀሱ ነው እና ከስነ ልቦና አንጻርስ የሚደርስባቸው ጉዳት ምን ይመስላል?
አንደኛ አዲስ ትምህርት ቤት ማለት አዲስ ኢንቫይሮንመንት ሶሻል ኢንቫይሮንመንት ነው። እሱን ለመልመድ በራሱ በእነሱ ላይ ትልቅ ተጽዕኖ ይፈጥራል። በዛ ላይ ደግሞ ሳይወዱም ስለሚሄዱ ደግሞ ትልቅ ተጽዕኖም ይፈጥራል። ደግሞም ባሉት ትምህርት ቤቶች ላይ ትልቅ ጫናም ይፈጥራል። በልጆቹ ስነ ልቦናም ላይ እንደዚሁ ትን ይፈጥራል።
እንግዲህ ወላጆች ወደ ግል ትምህርት ቤት ከፍለው የሚያስተምሩበት አንዱ እንዳልነው እነዚህ የተሻሉ አቅርቦቶችን የተሻሉ አማራጮችን ፍለጋ ነው እና ምናልባት ወላጆች ያንን አቅም ባጡ ቁጥር በትምህርት ጥራትና ብቃት ያለው ትውልድ በማፍራት ላይም ተጽዕኖ ይኖረው ይሆን?
ማለት የመንግስት ትምህርት ቤት ጥሩ ትምህርት ይሰጣሉ ብዬ አስባለሁ። እኔም መንግስት ትምህርት ቤት የተማርኩት ያለበት አይመስለኝም። ነገር ግን
ካለው አቅም አንጻር
አሁን ደግሞ ባለው ሁኔታ የትምህርቱን ጥራት ይጎዳዋል። ወደፊት ደግሞ የሚወጣ እየወጣ ያለውን ትውልድም ደግሞ እድሉንም ይወስነዋል በተወሰነ ደረጃ። ለምን ትምህርት በራሱ ትልቅ ነገር ነው ለአንድ ሀገር እድገት። ከግለሰብና ከቤተሰብ በተጨማሪ ለአንድ ማህበረሰብ እድገት በጣም ወሳኝ ነገር ነው። ተጨማሪ ቋንቋ፣ ተጨማሪ ካሪኩለም፣ ተጨማሪ ነገርም ይሰጣቸዋል በግል ትምህርት ቤቶች ጋር እና እሱ ቀርቶ ልጆች ወደ መንግስት ትምህርት ቤት መግባታቸው ከግጥ በእነሱ ላይ ከሚደርሰው የስነ ልቦና ተጽዕኖ፣ የቤተሰብ ላይ ከሚደርሰው የገንዘብ ጫና፣ በቤተሰብ ከመጨነቅና ከማዘኑ በተጨማሪም ጉዳት አለ።
ከዋጋ ጋር ተያይዞ የሚነሳውን የማህበረሰቡን ችግር ለመፍታትና በአቅማቸው ጥራት ያለው አገልግሎት ለመስጠት ምናልባት ከመንግስት ምን ይጠበቃል?
አንደኛ ቋሚ የሆነ ከሌሎች ሀገሮች ተሞክሮ የሚወሰደ የቲቸርስ ፕሮፌሽናል ዲቨሎፕመንት ያስፈልጋቸዋል። ኮንቲኒስ የሆነ ማለት ነው። እዚህ ሀገር ሰመር ትምህርት ሲዘጋ ለሁሉም አስተማሪ ስልጠና ይሰጣል። አመቱን ሙሉ ደግሞ ስልጠና አለው። እያንዳንዱ ትምህርት ቤት ቲቸር ዲቨሎፕመንት ስፔሻሊስት አላቸው። እሱንም ነገር በተወሰነ ደረጃ መውሰድ ይቻላል። ካሪኩለሙን መከለስ ማጥናት ያስፈልጋል ብዬ አስባለሁ። ትምህርት ቤቶችን መደጎም ምንድን ነው የአንድ ሀገር ቅድሚያ የሚሰጠው ነገር የሚታወቀው በበጀቱ መጠን ነው ይባላል እና ትምህርት ጋር ብዙ ነገር በጀት መኖር ያለበት፣ አካውንታብሊቲ መኖር ያለበት፣ የወላጆች እና የማህበረሰብ ተሳትፎ ያስፈልጋል። አሁን ከማህበረሰቡ አሁን ቢዝነስ ካለ ንግድ ካለ ንግድ ቤቶች ትምህርት ቤቱን ይረዳሉ፣ ስኮላርሽፕ ገንዘብ ይሰጣሉ፣ ስኮላርሽፕ እንዲሰጥ ያደርጋሉ። እሱም ነገር አለ። እሱ የትምህርት ቤቱን ጥራት ይጠብቃል፣ ያግዛል። የወላጆች እና የማህበረሰቡ ተሳትፎ መኖር አለበት። እሱ በጣም ወሳኝ ነገር ነው።
ማህበረሰቡ ጋር አብሮ በትብብር መስራትንም ጠቅሰዋል እና እንግዲህ ብዙ ትምህርት ቤቶች የወላጅ ኮሚቴ አላቸው። እነዚህ የወላጅ ኮሚቴዎች ምናልባት በዚህ ዙሪያ ሊኖራቸው የሚገባው ሚና አለ? ከዚህ ሀገር ጋር እያነጻጸሩም ሊነግሩኝ ይችላሉ?
አዎ፣ አሁን እዚህ ሀገር የወላጅ ኮሚቴ በትምህርት ቤት ውስጥ ከፍተኛ ተሳትፎ አለው። የትምህርቱ ጥራት ለመጠበቅ ልጆቻችን ምን አይነት ትምህርት እየተማሩ ነው ለማለት፣ ጥፋትም ካለ ደግሞ ልጆቻቸውን ጥሩ ትምህርት አግኝተው እንዲቀጥሉ ለማድረግ ብዙ ነው የሚሰሩት እና አይ ቲንክ ወላጅ በልጁ ትምህርት ላይ ካልተሳተፈ የትምህርት ጥራትን ማስጠበቅ አይቻልም። መንግስትና አስተማሪ ብቻ ያን ነገር ሊያደርገው አይችልም። መደገፍ፣ ሞኒተር ማድረግ፣ መሳተፍ ያስፈልጋል። በጣም ኢምፖርታንት ነው። ትንንሽ ገንዘቦችን ሬዝ በማድረግ እያንዳንዱ ትምህርት ሲያገር የወላጅ ኮሚቴው ተሳትፎ ዝቅተኛ ከሆነ የትምህርቱ ኳሊቲ ሲያገር ዝቅ ይላል። የወላጅ ኮሚቴ ተሳትፎ ከፍተኛ ከሆነ የትምህርቱ ጥራት እንደዚሁ ከፍ ይላል እና እሱ በጣም በጣም ኢምፖርታንት ነገር፣ በጣም በጣም አስፈላጊ ነጋሽ ነገር።
ስለዚህ በአጠቃላይ መንግስትና ማህበረሰብ ወይም ወላጅ የመንግስትና የህዝብ ትምህርት ቤቶችን በማጠናከር ወይም ደግሞ የትምህርት ጥራቱን በማሳደግ በግል ትምህርት ቤቶች ዙሪያ የሚታየውን የዋጋ ጭማሪዎች ማስተካከል ወይም ደግሞ ሚዛን መፍጠር ይቻላል ነው የሚሉት?
እውነት ነው። እና ደግሞ መንግስትም ደግሞ ሞኒተር ማድረግ፣ መከታተል፣ መቆጣጠር የሚል ነገር ስልጣን ያ ባለስልጣን መስሪያ ቤቱ ይህ ሚና መወጣት አለበት። ለምን እዚህም ሀገራም የግል ትምህርት ቤቶች ዋጋ ይጨምራሉ፣ ነጻነት አላቸው። ነገር ግን ዝም ብለው ሊጨምሩ አይችሉም። ምክንያታዊ በሆነ መንገድ ነው መጨመር ያለባቸው እንጂ ዝም ብለው ሊጨምሩ አይችሉም።
አቶ ግርማ በጣም ነው የማመሰግነው ለሰጡን የባለሙያ አስተያየት። እግዚአብሔር ይስጥልኝ።
አሜን። እሺ፣ አሜን። ታንክ ዩ። አመሰግናለሁ።
እንግዳችንን አቶ ግርማን በድጋሚ እናመሰግናለን። አድማጮች፣ ዝግጅቶቻችንን ወደ ማጠናቀቁ እየተቃረብን ነው። ከዛ በፊት ግን በፕሮግራሞቻችን በዘገባዎቻችን ዙሪያ ከእናንተ ከአድማጮቻችን እንዲሁም ከተመልካቾቻችን ከሚደርሱን አስተያየቶች መካከል በፌስቡክ ላይ ያገኘናቸውን የተወሰኑትን እናጋራችሁ። በኦሮሚያ ክልል የሸገር ከተማ አስተዳደር የተፈጸመውን የመስጊዶች ማፍረስ ተግባር ተቃውሞ ላይ 3 ሰዎች መገደላቸውን አስመልክቶ ባለፈው አርብ ላይ ባስተላለፍነው ዘገባ በርከት ያሉ አስተያየቶች ደርሰውናል። ከነዚህ መካከል በፌስቡክ አስተያየታቸውን የሰጡን ዚኤስኤች የተባሉ ተከታያችን ሲጀመር ባለፈው 2 ሰው ስለሞተና ጉዳት ስለደረሰ ተቃውሞ እንዳይኖር መጅሊሱ መግለጫ በማውጣቱ ምዕመኑ ተቃውሞ አላደረገም። ይህም በፍራቻ ሳይሆን በሆደ ሰፊነትና ነገሩን ለማብረድ ከመንግስት ጋር በመነጋገር ይፈታል የሚል ነበር ብለዋል። ንቂማ ኡጉጉሞ የተባሉ ተከታያችን ደግሞ ማነው የተቃወመው? የተቃወመ የለም፣ ሰልፍም አልነበረም። በሰላም ወደ ቤታቸው የተበተኑ ባሉ ምዕመናን ላይ ነበር በር ተዘግቶ የጥይት ሩምታ የተከፈተባቸው ብለዋል። አህመድ ግራኝ የተሰኙ ተከታያችንም ሰላም ቪኦኤ፣ ምንም አይነት ተቃውሞ ሳይኖር ነው ይህ ዘግናኝ እርምጃ በመንግስት የተወሰደው የሚል አስተያየታቸውን ሰጥተውናል። በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በቴክኖሎጂ በማሰልጠን ለትልቅ ስኬት ካበቁ ተቋማት መካከል አንዱ የሆነው ቤማንዳ ቴክኖሎጂ ላለፉት 10 ዓመታት ያከናወነውን ስራ በቃኘንበት ዘገባችን ላይ ደግሞ እንዲሁ በተመሳሳይ በፌስቡክ በርካቶች ለተቋሙ መስራች አቶ አለማየሁ ኒዳ ምስጋናቸውን አቅርበዋል። ከነዚህ መካከል አንዱ ወርቁ ባሻ የተሰኙ ተከታያችን የፌስቡክ ተከታያችን አቶ አለማየሁን የዘመኑ ጀግና ነህ ካሉ በኋላ ሌሎች ውጭ የምትኖሩ ወንድምና እህቶቻችንም እንደ አቶ አለማየሁ እንዲጠብ በሚል ተግባር ተሰማርታችሁ ገጽታችንን ቀይሩ ሲሉ ምክራቸውን ለግሰዋል። ሌላ በተመሳሳይ ዩናይትድ ስቴትስ ውስጥ የሀገራዊ የእጅ ስራ ጥበቦችን መሰረት በማድረግ ልዩ ልዩ አልባሳትንና ጌጣጌጦችን ለገበያ ከሚያቀርቡ ኢትዮጵያውያን መካከል አንዷ የሆነችው ተሻለች ታደሰ ኤጋ በተለይ እንሰትንና ቃጫን ከመሳሰሉ ተፈጥሯዊ ግብዓቶች በምታዘጋጃቸው ምርቶች ዙሪያ ያሰናዳነው ዘገባ የተከታተሉ አድማጮችም በተሻለች ስራ መደሰታቸውን ገልጸውልናል። ተምሳሌት የምትሆን ሴት መሆኗን በመግለጽም አስተያየታቸውን ሰጥተዋል። ለምሳሌ ነስሩ ኑር የተባሉ ተከታያችን አንበሲት የመጣበትን ወይም ያለፈበትን የህይወት ታሪኩን
ጠንቅቆ የሚያውቅና የሚያስተውል ሰው በአብዛኛው ፈተናን አልፎ ጥሩ ደረጃ ላይ ይደርሳል። ከነዚህ አንዷ አንቺ ስለሆንሽ እንኳን ደስ አለሽ እህቴ፣ ጎበዝ፣ ፈጣሪ እድሜ ይጨምርልሽ ብለዋል። አድማጮች፣ እናንተም ያሏችሁን አስተያየቶች ወይም ጥቆማዎች በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። የዋትሳፕ መስመር ቁጥራችን 2022513505 ነው። ከፊት የመደመር ምልክትና አንድን በማስቀደም መልእክታችሁን በድምፅ ቀርታችሁ ብታስቀምጡልን ይደርሰናል። እናም እኛም እየመረጥን ወደ እናንተ መልሰን የምናጋራ ይሆናል። ፕሮግራማችንን በዚሁ አጠናቀናል። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም የተለያዩ ዘገባዎችን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ።